ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 13 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሞትን ተላመድ ነው ከአሳይ ሞትን ተላመድ ነው አይድሜ ዘልዛላው የቀድሞ ገደኛ ያልታሰበ ነገር ሁሉ ሆኖ በእኛ ከተፈጠረው ግውጭ በቅሎ አርግዛ ወልዳ እንደገና ሰማው ጅቡ አደብ ገስቶ ሆኖ የበቀረኛ ፓርላማን ነክሶ ሲባል ያገርታኛ ይያፈናቀለ ኡ ይያሰኘ በነጋ በጠባ ትንግርቱ ሊያሳካ በመንጫ ታጣቂ በቀሮ ዘረኛ የንጹሃንን አንገት በጠራራ ፀሐይ በካራ እየቀላ ቦዲ ፒንኩስ ምስክቁራ ወጣች አጋ ተሸጣ የኛም መደናገር በአንድ ተደምሮ ባገርና በሚስት ቢሉ ተዘምቶ አገሩን ሁሉ ሞላው ዮገን ኢሬሳ በየቦታው ረክፎ ታሪያ የውጡ ሲሆን ዝምታው ምንድነው ፓነጽ ገለው መሞት ያጣተን እንዴት ነው ወይስ ጥቃቱ ወስቶብን ሞትን ተላመድ ነው ያረብ የምራቡ ቅጥኛና ሎሌ ተቀንጣይ ጠባቡ ተማክሰብየው አውሬ ለከርፍራሱ ሽጦ በዶላር በሊሬ እጅና ጓንቶ ነው ከያደግ ወያኔ ከካርታው ሊፍቃት ተበታትና አገሬ ለቀጣሪ ጌታው ፈርስ እንደሸተተው ሳቋራ እንደበሬ ቂዳው ይሆንለት መመከት ያጣከን ባዘዛ ድንግዙ ድንግርቱ ተሰለብ ወይስ ግፉ በስቶ ተመቻቸና በሞትን ተላመጥ ድሮያ ገሬ ጀግና እንዲህ ብሎን ነበር ወተት ይሸፍታል እንኳን ሰው ሲበደል ከበደልን በላይ አገር ያስገደል ለውጥ መጣልን ብለን አብረን እየጨፈርን ይኸውን ዘላለን ለገዳይ እግዚአብሔር ናብይ እብሳ ገርባና ነገርሳ እነ ለጮለታ ህዝቀልና ኡማ ጽልመተ ብራኑ የየመኑ ኮርማ ኢትዮጵያ እንዳትኖር እንደ አገር ቆማ ከባዕዳን ትዕዛዝ ተቀብለዋልና አገርን ማፍረስ ነው የነሱ ዓላማ ተውስማኝ ወገዴ እንግዲህ ተረዳ እቅጩ ይኸው ነው ያፈጠው ይፈንዳ ድርጊቱ መሬት ላይ እየታየ ነውና ሞትን እየፈሩ አገር ከማስገደል መስየው ትግል ነው በዚህ ሁሉ በደል ሞትን እየሞቱ ሞትን ደፍሮ መግደል እየተደራጁ አገርን ማስቀጠል አማራጭ የለውም ወገኔ ተመከር ከእንግዲህ በቃ ከጠላት መደመር ከእንግዲህ ይብቃ ከገዳይ ወግኖ አገርን ማስበተን አንገት መድፋት ይብቃ ህዝባችንን ዘን በግንባር እንግጠም ኢትዮጵያ በጀግኖች ተከብራ ለዘላለም ትኖራለች
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 13 በመከተልም ትንሳኤን እኛ ልጆች በተቃራኒ ጾታ ዙሪያ የነበራቸውን ግንኙነት ጠየቁት። ሴቶቹ ሴትም አይመስሉን እነሱም ወንዳን መስላቸው አንድ ቤት አንድ ክፍል አንድ አልጋ ላይ ወይም አንድ ፍራሽ ላይ መተኛት ብርቅ አይደለም። አንድ ወንድ አንድ ሴት ብቻ ሆነን እንኳ ምንም አይፈጠር የተሳሳቱ ካሉ ሰምቼ ስለማላውቅ እንዲህ ሆኗል ልልህ አልችልም። በዚህ በኩል መሲን እንደ ምሳሌ መጥቀስ ይቻል ይሆናል። መሲ የወታደር ልጅ ናት። አዲስ አበባ የመጣችው አባቷ ከአስመራ ተቀይረው እንደሆነ ስለ እሷ ያስታወሰችኝ የእኛ ልጅ በቅርቡ ነግራኛለች። አባቷ መኮንን ሲሆኑ መከላከያ ሚኒስቴር ውስጥ ነበር የሚሰሩት። አባልነቷ እኛው መዋቅር ውስጥ ነበር። የነመሲ ቤት በጣም ይመቻል። የወታደር ቤት ስለነበር ቀበሌዎች አያተኩሩበትም። በዚህ ላይ መኝታ ቤቷ ከዋናው ቤት ፈንጠር ብሎ የተሰራ የሰርቪስ ቤት ነው። ረጅም ስብሰባ ካለ ወይም የሚበተን ወረቀት ሲኖር ዝግጅት የሚደረገው እነመሲ ቤት ነው። ምድረ ይሃፓ እየተንጠባጠበ አይን ሳይስብ እየሾለከ እየገባ እሷ ቤት ይከተማል። ኮሎኔል አባቶን ዳይነቁ ቆጥያቸውን ሳያሰሙ ነው የሚገቡት። ጧትም እንዲሁ ወይ በሌሊት ይወጣሉ። መቆየት ያለባቸው ልጆችም ካሉ በሩን ተቆልፈባቸውና ረፈት ሲል መጣስ ከፍትላቸው ሹልክ ብለው ይወጣሉ። መሲ ጉደኛ ልጅ ነች። እንጀራ ከቤት ሰርቃ አራት ታበላቸዋለች። መስረቅ የሚያስቸግራት ወጥ ስለሆነ ሚጥሚጣ ከውሃ ጋር ታመጣላቸዋለች። አንድ ጊዜ ለልጆች የምታበላው ተጨማሪ ወጥ ስታጣ እናቷን ራቴ ተደፋብኝ ትላቸዋለች። ላንቺ ወጥ የሚሰራ የለም ከፈለሽ ሰርተሽ ቢ ይሏታል። ያልጠበቀችው ሲሳይ ስለወረደላት አንድ ጎላ ሙሉ ሽሮ ሰርታ መጣች። ቢሉት ቢሉት አላልቃላቸው። ጧት ሽንት ቤት ደፍተው ሄዱ። ከቤተሰብ መስረቅ ለያፋ ልጆች አዲስ አይደለም። አንድ ጊዜ ድርጅቱ በገንዘብ እጥረት ምች መጥቶት ገንዘብ የሚገኝበትን መላ ፈልጉ ሲባል ምድረ ይሃፓ የወላጆቻቸውን ወርቅ ሳይቀር እየሰረቁ ሰጥተዋል። ከእነዚህ መሃል መሲ አንዷ እንደነበረች ቆይቶ ሰምቻለሁ። ከመሲ ጋር ሁለት ወይም ሶስት ወንዶች አብረዋት ሊያድሩ ይችላሉ። ወይም ደግሞ ከመሸ እቤት መግባት የማይችል ልጅ ካለ ቀበሌዎችን በመፍራት ወይም በጊዜው ግቢው የሚዘጋበት ቀሪዎቹ ሲሄዱ እሱ ከመሲ ጋር ፍራሽ መሬት አውርደው አብረው ያድራሉ። መኝታዋ ጠበብ ያለ የሽቦ አልጋ ስለነበር ሁለት ሰው ከተኛበት አይመችም። ስለዚህ ነው ፍራሽ የሚያወርዱት። ላይና ታች ሆኖ መተኛት ይችሉ ነበር። የኔም አጋጣሚ ከዚህ ስለማይለይ ተጨማሪ የምነግር ነገር የለም። እንዲያው ምንም አትሳሳቱ። አይ እንግዲህ ነገርኩህ። በእንደዚህ አይነት ተልእኮ እሱን የምታስብበት አእምሮም ጊዜም የለህም። የምታውቃቸው ይሃባዎች ካሉ ጠይቃቸው። ተሳስታችኋል ወይ ካልካቸው ይስቁብሃል። መሲ የት ትሆን? ይህን እኮ ለባሏ ይህን ሁሉ ታሪክ ነግረዋለች። መቼም ያንተ አይነት ይሃባ ያልሆነ ከሆነ ይህን የልብ ወለድ ድርሰትሽን እዚያው ለራስሽ አርጊው ነው የሚላት። ሲያስቀኝ ቆይቶ ውይይታችንን ጨረስ። በሌላ ርዕስ እንደምንወያይ ተነጋግረን ያን ቀን ተለያየን። በቀጠሯችን መሰረት ስንገናኝ ቀድሞ ከነገረኝ ጋር የሚያያዝ ነገር ካለ በማለት በፈለገው ጉዳይ ላይ ከዚህም ከዚያም እያለ እንዲያወራ ይጠየቅኩት። በዚህ መሰረት በሁለት ሰዎች ዙሪያ አስገራሚ ታሪክ አወጋኝ። ሻምበል ባሻ። አንድ ቀን ምሽት ወሎ ሰፈር ቀጠሮ ስለነበረኝ የለመድኩትን የውስጥ ለውስጥ መንገድ ይዤ ከቤቴ ወጣሁ። 500 ሜትር ያህል እንደሄድኩ ቀበቶ የስር የወሸኩት በርካታ የዴሞክራሲያ ጋዜጣ ተዛነፈብኝ። አካባቢው ጨለም ያለ የሰፈር መንገድ ስለነበር ቆም ብዬ ማስተካከል ነበረብኝ። ወዲህ ወዲያ ሳልገላመጥ የተወሰነውን ወረቀት ከወዲህ ስራ አውጥቼ ሳስተካከል ጥቂት ጋዜጦች ወደቁብኝ። ጎንበስ ብዬ ወረቀቶቹን በማንሳት ላይ እያለሁ ከፊት ለፊቴ ኃይለኛ የፓውዛ ብርሃን በራብኝ። በቅጽበት የተበተነውን ወረቀት አነሳሁና ወደ ጎን ተፈናጥሬ የመብራቱን አቅጣጫ ተመለከትኩ። መብራቱ ከአንድ የቆመ የወታደር ጂፕ መኪና የተለቀቀ ነበር። መኪናው ውስጥ የአንድ ሰው ጥላ ይታያል። በድንጋጤ ልቤ ትርክክ አለ። ወደ ኋላ ተመልሼ ለመሮጥ አልሞከርኩም፣ አላሰብኩምም። እጄ ላይ የነበረውን ወረቀት እንኳ ወደ ውስጥ አልወሸኩም። ሁሉንም ነገር የማደርገው በደመነፍስ ነበር። ወረቀቱን እንደያዝኩ ወደ መኪናው አቅጣጫ መንገዴን ቀጠልኩ። መኪናው መሃል መንገድ ላይ ስለነበርና በመሃላችን የነበረው ርቀት ትንሽ በመሆኑ ጠጋ ብዬ ከመአለፎች ሌላ ማራጭ አልነበረኝም። የመኪናው የብር አቅጣጫ ስደርስ ቀስ ብዬ ዞር አልኩ። ያንተ ያለ አልኩ ለራሴ። ሰውየው ሻምበል ባሻ ነበር። በዚያ ቀንና ሰዓት መኪናው ውስጥ የተቀመጠው ለስራ ሳይሆን ቤቱ እዛው ስለነበር ምናልባት ከቤተሰቡ አንዱ ቃ እንዲያቀብለው እየተጠበቀ ሳይሆን አይቀርም። ምን ታውቃለህ? በደንብ አድርጌ ባሻ ደርግ ጽህፈት ቤት ውስጥ ተመድቦ የሚሰራና አዲስ አበባን ከጸራቢዎተኞች በዋነኝነት ከያፓ ለመጠበቅ ከተመደቡት የፓትሮል ተዛዋሪ የጥበቃ ቡድን አባላት አንዱ ነበር። እነዚህ የጥበቃ ኃይሎች ድግን መትረየስ ጅብ መኪና ላይ ጭነው በከተማዋ የሚንቀሳቀሱ እጅግ አደገኞችና በጣም የሚፈሩ ነበሩ። ባሻን የአካባቢው ሰው በደንብ የሚያውቀውና የሚፈራው ነው። በአንድ አካባቢ ስለምንኖር በአይን ያውቀኛል። እኔማ ከሚያውቀኝ በላይ ያውቀዋለሁ። ሰላምታ ግን የለንም። ከዚያ ቀደም ብሎ የባሻ ስምና የጂፑ ታርጋ ቁጥር የአደገኛ ሰዎች ስም ዝርዝር ውስጥ ተካቶ ከበላይ አካል ተልኮልናል። በዚያ መሰረት በአካባቢው የሚገኙ አባላት ይህንኑ እንዲያውቁና በሱ እይታ ውስጥ እንዳይገቡ መረጃውን ወደ ታች ያስተላለፍኩት እኔው ነበርኩ። ባሻ ተቀምጦበት በነበረው ጋቢና ደርሼ እሱ መሆኔን ሳረጋግጥ ድንጋጤ ጨመረ። እርምጃዬን ግን ቀጥያለሁ። ደመነፍሴ ሩጥ አላለኝም። በጀመርኩት ያረማመድ ፍጥነት ጉዞዬን ቀጥዬ አንድ መታጠፊያ ላይ ስደርስ አይኔን ጨፍኜ ቆማልኩ። የጥይት እሩምታ በጀርባዬ ላይ ይርከፈከፋል ብዬ ስገምት ምንም አልተፈጠረ። አይኔን ገለጥኩና ዞር ብዬ ወደ ኋላ አየሁ። ምንም ነገር የለም፣ ባዶ ጨለማ ብቻ። የመኪናው የኋላ መብራት ይበራል። እኔ ላይ አብርቶት የነበረው የፊት የፓውዛ ብርሃን ግን ጠፍቷል። ይህ ሁሉ ሲሆን አንድ ደቂቃ እንኳ የሞላ አይመስለኝም። የሆነውን ሁሉ ማመን አቃተኝ። ከዚያ ጉዞዬን ቀጠልኩ፣ ግን አልሮጥኩም። እንዲያውም ፍጥነቴን የቀነስኩ ይመስለኛል። ድንጋጤው ወደ ኋላ ሳይጎትተኝ አልቀረም። ይህ ስሜት ሳይለቀኝ ዋናው መንገድ ቦሌ ማተሚያ ቤት ፊት ለፊት ደረስኩ። ጋዜጦቹ እጄ ላይ ናቸው። በቀይ ቀለም የተጻፈው ዴሞክራሲያ የሚለው ርዕስ በጉልህ ይታያል። በርግጥ ደንዝዤ ነበር። ቶሎ ብዬ ያውም መንገደኞች እያዩኝ የሹራቤን ጠርዝ ከፍ አድርጌ ሆዴ ውስጥ ወሸፍኩት። ወሎ ሰፈር ከተቃጠርኩት ልጅ ጋር ተገናኘን። ፊቴን አይቶ ምን ሆነሃል አለኝ። በእውነትም በጣም መደንገጤን ያወቅኩት ያን ጊዜ ነበር። ስለ ሁኔታው ስነግረው ከእኔ በላይ ክው ብሎ ቀረ። ወደ ቤቴ ተመልሼ እንዳልገባ ከምክር በላይ አስጠነቀቀኝ። ጋዜጦቹን ሰጥቼውና ምክሩን እንደምቀበል ነግሬው ተለያየን። በመጣውበት መመለስ ስለሌለብኝ በኦሊምፒያ በኩል አድርጌ ወደ ሰፈሬ ተመለስኩ። ጓደኛዬ የመከረኝን ምክር ችላ ብዬ ምንም ሳላመነታ ወደ ቤቴ ገባሁ። ብዙ ብርጭቆ ውሃ ጠጥቼ ተኛሁ። በቅጽበት ድብን ያለ እንቅልፍ ወሰደኝ። ጠዋት ስነሳ የተጫነኝ ሁሉ ለቆኛል። ፍርሃቴና ድንጋጤም እልም ብሎ ጠፍቶ ብቻዬን መሳቅ ጀመርኩ። እራት ስላልበላሁ እርቦኛል። በጠዋት መውጣት ስለነበረብኝ ቁርስ እስኪዘጋጅ መጠበቅ አልቻልኩም። እንጀራ በቢጥቢጣ በልቼ የወጣሁ ይመስለኛል። ሁኔታውን መጀመሪያ ላገኘሁት ልጅ ነገርኩት። ብዙም ስላልገረመው ንድድ አልኩ። ስለ ሻምበል ባሻ አደገኛነትና እሱን በተመለከተም ከበላይ አካል ስሙ እንደተላለፈልን ደጋግሜ አስታወስኩት። በጣም ተዝናንቶ ሊሆን የሚችለው ሁለት ነገር ነው አለኝ። አንደኛ ደርግ ውስጥ ሰርጎ የገባ የኛ ሰው ነው፣ አለበለዚያ ያስከው ወረቀት ለትምርት ቤት የሚያገለግል የተባዛ ወረቀት መስሎት ይሆናል አለኝ። የኛ ሰው ሊሆን ይችላል ያለኝን የመጀመሪያው ምክንያት ተቀበልኩት። ሁለተኛውን ግን ቢሆን እንደማይችል ገለጽኩለት። ኒታውን በዝርዝር በነግረውም ነገሩን በጣም ስላቀለለብኝ እንደተናደድኩ ተለያየን። ጉዳዩም በዚያው ተቋጨ። ከዚያ በኋላ አልተገናኛችሁም? በተደጋጋሚ ተገናኝተናል። የሶስት ቀን ግንኙነታችንን ግን አረሳውም። መጀመሪያ ላይ አይን ላይን የተያየነው ከጥቂት ሳምንት በኋላ ነበር። ሰፈር ውስጥ ጂፕ መኪናውን እያከነፈ ወደ ቤቱ ሲገባ ነበር። ከፊት ለፊቴ ሲመጣ መንገድ ለቀኩለትና ወደ ጥግ እንደመቆም አልኩ። ዞር ብሎ ግን በጣም ትክ ብሎ እያየኝ በጨረፍታ ቀና ብያየሁት። አይኑ ያስፈራል እንደተኮሳተረ አለፈኝ። ሌላም ጊዜ በተመሳሳይ ጋንዲ ሆስፒታል አካባቢ ጅፕ መኪና ላይ የተለመደውን ድግን መትረየሳት ጭኖ አገኘሁት። እኔ የምሄደው ከመኪናው ፊት ለፊት ባለው አቅጣጫ ነበር። አይን ላይን ተገጣጠም። ሰላም ልለው ፈልጌ ነበር። ፊቱን እንደ ቀድሞ ስላኮሳተረብኝ ዝም ብዬው አለፍኩ። ካለፍኩት በኋላ ከመኪናው የኋላ መስታወት እንደሚያይ ጥርጥር አልነበረኝም። እኔ ግን አንዴም አልዞርኩ ባሻን። ከዚያም በኋላ ላንዴና ለመጨረሻ ጊዜ ያየሁት ደርግ ጽፈት ቤት በታሰብኩበት ወቅት ነበር። ሌላ ቀን እነግርሃለሁ። የምትጨምርልኝ ካለ አንድ አጋጣሚ ንገረኝ። የኛ የውስጥ አርበኞች ከነበሩት መካከል ብርሃኑ አንደኛው ነው። ከዚህ በፊት ነግሬያለሁ። ጠይምና መካከለኛ ቁመት ያለው በሙያው አናጺ ሲሆን ከወጣትነት ዘለል ያለ እድሜ ነበረው። የድርጅታችን የሴል አባል ያደረጉት የኛው ልጆች ናቸው። በኋላ እንደሰማሁት ቀበሌዎች የቤት ኪራይ አልከፈልክም ብለው ቤቱን ልቀቅ ይሉታል። ሲጨንቀው ለወጣት ማህበር ልጆች ያማከራቸው። ለወጣት ማህበሩ መቋቋም አስተዋጽኦ አድርጎ ስለነበር ቀበሌ ድረስ ሄደው አብዮቱ የመጣው ለጭቆኖች ነው፣ እንዴት ኪራይ መክፈል ስላልቻለ ታባርሩታላችሁ? ቤተሰቡንስ የት ይውሰድ? በማለት ተከራክረው እንዳይባረር ረድተውታል። ለማንኛውም ይህ ሰው ፍጹም ቆራጥና ልበ ሙሉ የነበረ ሲሆን ከፍተኛ የሆነ የፖለቲካ ዝንባሌም ነበረው። ከኔ ጋር የተዋወቅነው በአንድ ቀበሌ የምንኖር ስለነበር ነው። በዋነኝነት የቀረብነው ግን በመንግስት መዋቅር በተለይም በቀበሌ አስተዳደር ውስጥ ኢሃፓ ሰርጎ እንዲገባ ከበላይ ማሳሰቢያ ከተሰጠ በኋላ ነበር። በትምህርት የገፋ ባይሆንም የምንሰጠውን ጋዜጦችና ሌሎች ጽሑፎች በሚገርም ሁኔታና ፍጥነት አንብቦና ተረድቶ ይመጣ ነበር። እንዳሰብነው የቀበሌ ምርጫ ሲደረግ ተሳካልን። እሱ በቀበሌ አብዮት ጥበቃ ሲመረጥ፣ ሌላ አባላችንን ደግሞ ምክትል ሊቀመንበር አድርገን አስመረጥነው። ከዚያ በኋላ ብርሃኑ በቀበሌ ውስጥ የነበረውን ኃላፊነት በመጠቀም በርካታ አገልግሎት ለድርጅታችን አበርክቷል። ወረቀቶች፣ ስቴንስሎችና ሌላም ዕቃ ከቀበሌው በማውጣት ለድርጅቱ ለግሷል። የቀበሌውንም ሚስጥር ይነግረን ነበር። ለድርጅቱ ከተመለመለ በኋላ የነበረው ኃላፊነት በሁለት አቅጣጫ ነበር። አንደኛው በቀበሌ ውስጥ የሴል መሰረታዊ ድርጅት አባል ሲሆን፣ ሌላው ደግሞ በውስጥ አርበኝነት ከኔ ጋር መገናኘት ነበር። ወደ 1969 ዓመተ ምህረት መጨረሻ አካባቢ ብርሃኑ እኔን መሸሽ ጀመረ። በሱ አማካይነት ድርጅታችን ያገኘ የነበረውን እርዳታ ለመስጠት ማመንታት፣ ፍላጎት አለማሳየት፣ በመጨረሻም ፍጹም እንደማይችል ፊት ለፊት ይነግረኝ ጀመር። በመጀመሪያው ብዙም አላሳሰበኝም፣ ምክንያቱም ከአቅሙ በላይ የሆነ ችግር አጋጥሞት ይሆናል ብዬ ነበር። ቀኖችና ሳምንታት እያለፉ ሲሄዱና እኔን በግልጽ መሸሽ ሲጀምር ግን በጣም ተጠራጠርኩ። በመጨረሻ ሁኔታውን ለበላይ አሳወቅኩ። ከሱ ምናገኘው የቀበሌ ሚስጥር ስለማይኖር ከሌላ ቀበሌ አማራጭ እንዲፈልግ ሐሳብ አቀረብኩ። ይበንዲ እንዳለ መንገድ ላይ ፊት ለፊት ስንገናኝ ካንገቱ ጎንበስ በማለት ሰላምታ ከመስጠት ውጭ በእጁ ሊጨብጠኝ አለመፈለጉን በተደጋጋሚ ያረጋገጠ ቁርጤን ለማወቅ ከሚሰራበት ሴል በመደበኛው መዋቅራችን አማካይነት ስለ ሁኔታው አስጠየቅኩ። በመደበኛ ስብሰባ ላይ እንደማይገኝ አባላትንም ለማግኘት እንደማይፈልግ መረጃ ደረሰኝ። ሁኔታው ቢያሳስበኝም በግሌ ቅንጣትም ያህል አልፈራሁትም። ያው ውስጡን የምታውቀውን ሰው ትንቀው የለ በዚያ ይመስለኛል። አሁን ሳስበው አጉል ድፍረት ነበር። በተለይ በሜዴይ ሰላማዊ ሰልፍ ላይ አባላቶቻችን ካለቁ በኋላና እዚህ ግባ የማይባል እርዳታ ሳልሰጣት ከአጠገቤ ከተያዘችው ከአይና ለሞዲህ ፍርሃትን ብዙም አልፈራውም ነበር። በማንኛውም ሰዓት ብሞት እንኳ ግድ አልነበረኝም። ምን ሆኖ ነው ግን? መክዳቱ ነው። ምን እንደሆነ ማንም አያውቅም። ክህደት ቢሆን ኖሮ ማድረግ የነበረበት ሳይነቃበት አድፍጦ እኛንም ማስለቀም ነበር። እኔም ይመስለኝ ወይ ካንጃዎች ጋር ተቀላቅሏል አለበለዚያ ደግሞ ከኛ ጋር መስራት አደገኛ ነው ብሎ አስቧል። ለማንኛውም የሀፓ ሆኖ መቀጠል አልፈለገም። ከብራኑ ጋር የነበረኝን ግንኙነት ካቋረጥኩ በኋላ የታዘብኩት ቢኖር ከመቼውም ጊዜ በበለጠ በጥበቃ ስራ ላይ በተደጋጋሚ መሰማራቱ ነበር። ጨለምለም ሲል ከሁለትና ሶስት አብዮት ጥበቃዎች ጋር በመሆን ፊቱን በጭንብል ሸፍኖ በዋናው የቦሌ መንገድና በተለይም ቀበሌ 06 18 እና 27 የውስጥ ለውስጥ መንገዶች ላይ በተደጋጋሚ ይታያል። ቀድሞ አብዮት ጠባቂዎችን ከመመደብና ቀበሌ ጽሕፈት ቤት አካባቢ ከመሆን ውጭ ብዙም ስራ ያልነበረው ሰው በድንገት በሁሉም የጥበቃ እንቅስቃሴዎች ውስጥ ንቁ ተሳታፊ መሆኑን ደረስንበት። ሁኔታው እየከረረ ሲመጣ ለሁሉም መዋቅር አድራሻውና ስሙ ተላለፈ። በተለይ እሱ በሚኖርበት ቀበሌ ላሉ አባላት ከፍተኛ ጥንቃቄ እንዲያደርጉ መልእክት እንዲደርሳቸው ተደረገ። የበታች አካላት አብረውት የሚሰሩት የገመቱት ሆን ብሎ የደርግ ደጋፊ መስሎ ለመታየት የሚያደርገው መስሏቸዋል። ለድርጅታችን ሚስጥር ማቀበል ማቆሙን እኛ ስለምናውቅ አባላት እንዳይዘናጉ ተነገራቸው። በኋላ ላይ ከአባላት አንዱ ኢሃፓን የከዳ መስሎ እንዲገናኘው ተዘይዶም ነበር። እስከማውቀው ድረስ ግን ተግባራዊ አልሆነም። እኔ ከታሰርኩ በኋላ ይህ እቅድ ይሳካ አይሳካ አላውቅም። ለምን ማስጠንቀቂያ አልተሰጠውም? ምን አደረገ ተብሎ ማስጠንቀቂያ ይሰጠዋል? ልጆች ማሳሰር አልጀመረ? እገላለሁ እያለ አልፎከረ? ከኛ ጋር አልሰራም ስላለ ብቻ ማስጠንቀቂያ አይሰጥም? የሚገርመው ብርሃኑ በራሱ ፍላጎት ከኛ መለየቱ መልሶ ራሱን የበለጠ ያስፈራው ይመስለኛል። የራሴን ተሞክሮ ልንገርህ። ቀንም ሆነ ማታ ጭምብል አርጎም ይሁን አይሁን ታጅቦም ሆነ ሳይታጀብ ካገኘሁት እጄን ኪሴ ውስጥ ከትቼ በአንገቴ ሰላምታ ሰጥቼው ሳልደናበርና ሳልፈራ ባጠገቡ አልፋለሁ። ምናልባት ሽጉጥ የሚይዝ ሳይመስለው አይቀርም። ፊት ለፊት አይኔን ከማየት ይልቅ አጠቃላይ እንቅስቃሴንና እጅ እጄን የሚያይ ነበር የሚመስለኝ። ከኔ ይልቅ ራሱ ይፈራኝ እንደነበር አስባለሁ። ፍርሃት ይለው ነው እንጂ እንደ ማንኛውም 99 ከመቶ በላይ እንደሚሆኑት የድርጅታችን አባላት ለራሴ መከላከያ መሳሪያ ኖሮኝ አያውቅም፣ ሊኖረኝም አይችልም። እንኳን መሳሪያ ሊኖረኝ የመሳሪያ አይነት በቅጡ መለየት አልችልም። ነሐሴ ውስጥ 1969 ዓ.ም ይመስለኛል ከቤቴ ምሽት ላይ መውጣት ነበረብኝ። በወገቤ ፊትና ኋላ በርካታ የድርጅቱን ወረቀቶች አጭቄያለሁ። የማልፈው በራሱ መኖሪያ ቤት ፊት ለፊት ነበር። ከሁለት አብዮት ጠባቂዎች ጋር ከቤቱ ራቅ ብሎ መታጠፊያ ላይ ቆሞ አገኘሁት። ፍጥነቴን ቀነስ አድርጌ ስጠጋቸው ወደ ጎን ገለል አሉልኝ። ብሬ የተለመደውን አይኑን ብቻ የሚያሳይ ጭምብል አርጓል። ሌሎቹ መሳሪያቸውን እንደያዙ ፊታቸውን በሻርፕ ሸፍነዋል። ደህና መሻችሁ አልኩና አለፍኳቸው። ትንሽ ከሄድኩ በኋላ ዞር ስል ቆመው ይመለከቱኛል። ያመነቱ መሰለኝ። እስከዛሬም እንደ መሰለኝ ነው። ጉዞዬን ቀጠልኩ። ጉዳይን ከጨረስኩ በኋላ ወደ ቤቴ የተመለስኩት በሄድኩበት ሳይሆን በተቃራኒው የባምቢስ አቅጣጫ ነበር። ከዚያ ጊዜ በኋላ በምሽት አግኝቶኝ አያውቅም። ብዙም ሳይቆይ እኔም ታሰርኩ። እስር ቤትም ሆነ ተፈትቼ እንደሰማሁት እኔን ለመግደል ፈልጎ ነበር አሉ። አድፍጦ ይጠብቀኝ በነበረው ቦታ ሁሉ ሊያገኘኝ ባለመቻሉ አመለጠኝ ይል እንደነበር በወሬ ደረጃ ሰምቻለሁ። ይህ እውነት ከሆነ ደግሞ እግዚአብሔር ጠብቆኝ ነው። ምናልባት በአጋጣሚ ቤቴ በርካታ አቅጣጫዎች ስለነበሩት በገባሁበት አለመውጣቴና በወጣሁበት አለመግባቴ ሳንካ ሳይፈጥርበት አይቀርም። አንተን መግደል ለምን አስፈለገው? የኔ መኖር ሁልጊዜ ስጋት ውስጥ ይከተዋል። በተለይ ኃላፊነቱን ተጠቅሞ ለኔ የሰጣቸው የቀበሌ ሚስጥሮች፣ ደብዳቤዎች፣ በወጣት ማህበሩ ጽፈት ቤት የደበቅናቸው የእኛን ልጆች ማወቁ በመንግስት አይን ከፍተኛ ወንጀልና ክህደት ነው። ምህረትም አያሰጠውም። ከዚህ አንጻር እኔን በተለመደው ነጻ እርምጃ ከነ ሚስጥሬ መግደል ነበር የሚያዋጣው። ያው አምላኬ ቀኝ አይደለም ብሎ እኔን ቀድሞ በማሰር ከሞት ጠለለኝ። ሰው ያስባል፣ እግዚአብሔር ይፈጽማል ይሉሃል። ይህ ነው። እሱንም ደርግ ጉዱን አውቆበት ሳይገለው ቀረ። ለነገሩ በእኔ በኩል በተለይ በእስር ላይ እያለሁ እሱን ለመጉዳት ብዬ ያንን ሚስጥር አላወጣሁበትም። ወይ ታሪክ! አሁን በሕይወት አለ እያልከኝ ነው? ብርሃኑ በዚያ ክፉ ዘመን የአንደኛው የደርግ አጋር ድርጅት አባል ሆነ አሉ። ቀጥሎም የቀይ ሽብር ተዋናይ ሀብታም የሚላቸው ሰዎች ቤት እየገባ ሳይቀር እያስፈራራ እየበላ እየጠጣ ገንዘብም ይወስድ እንደነበር ይነገራል። የቀይ ሽብር ጥፋት ረገብ እንዳለ ደርግ ብርሃኑን እስር ቤት ይከተዋል። ያው የደርግ ጸባይ የታወቀ ነው። ምናልባት በደርግና በአጋር ፓርቲዎች መካከል በነበረው ሽኩቻ ሊሆን ይችላል። እርግጠኛ አይደለሁም። በኋላም ይፈታል። ኢህአዴግ አዲስ አበባ ሲገባ የሰው ደም ስላለበት ብርሃኑ ይፈለጋል። ግን ጠፋ። እስካሁን እሱን የበላ ጅብ አልጮህም አለ። በቀይ ሽብር ተዋናይነት ሰው በመግደል ተመስክሮበት በአካል ባይገኝም 20 ዓመት እንደተፈረደበት ሰማው። ቢታሰር ኖሮ ይሄኔ ተፈቶ ነበር። የት ይሆን ያለው? ያ የቀድሞ ወዳጄ ልበለው ጠላቴ። በነገራችን ላይ ብዙ የጠፉ የቀይ ሽብር ሰዎች አሉ እንዴ? መዓት ያልታሰሩ አሉ። አሁን ደክሞኛል። አስለፈለፍከኝ እኮ። ለዛሬው ይብቃን። ምዕራፍ 11 የስላሴዎች እርግማን። ለኢሃፓ መፍረስ ትልቅ አስተዋጽኦ አድርጓል ስለሚባለው የኢሃፓ የውስጥ ክፍፍል ማወቅ ፈልጌያለሁ። በዚህ መሰረት ስላንጃዎች ጉዳይ የሚያውቀውን በወቅቱም ሆነ በኋላ የተሰማውን ስሜት ጭምር ምን እንደሆነ ጠየቅኩት። ስላንጃዎች ጉዳይ ከማውራቱ በፊት ኢትዮጵያችን የነበረችበትን ሁኔታ ልንገርህ አለና እንዲህ አጫወተኝ። በተለይ በ1969 ዓመተ ምህረት የመጨረሻ ወራት ለሀገራችንም ለድርጅታችንም ሆነ ለተቀናቃኞቻችን ከፍተኛ የውጥረት ወራት ነበሩ። እኛ በውስጣችን አንጃ ተነስቶ ታምሰናል። እዚህም እዚያም መዋቅራችን ይበጣጠሳል። ወዲያው ይከተላል፣ እንደገና ይበጣጠሳል፣ እንደገና ይከተላል። በቁል የሚባል ሰው ተደራራፊ ኃላፊነት ይሰጣል። አንዱ ሲተካ ሌላው ይያዛል ወይም ይሞታል። በየቀኑ አባላቶቻችን ተጋልጠው ወይ ይጠፋሉ ወይ ይያዛሉ፣ ያለዚያም ይገደላሉ። በድንገት የሚያዙ አባላትን ለመተካት በቀላሉ የሚቻል አልነበረም። የድርጅቱ አሰራር ምስጢራዊ ስለነበር አባላት ሲያዙ ወይም ሲሞቱ ከታች ወይም ከላይ የሚገናኙትን ሰው በፍጥነት ለማወቅ በቀላሉ የሚቻል አልነበረም። እናም የመዋቅር መበጣጠስና ግንኙነት መቆራረጥ የወራት ሳይሆን የቀናት ክስተት ነበር። የመይዴል ኪት እልህ ውስጥ የከተተን አባላት ለድል ሳይሆን ለመሞት ይጓጓን እስከሚመስል ድረስ ከጀብደኝነት ባልተናነሰ ጽናት ትግላችንን ቀጥለናል። ለመሞት ጥድፊያ ላይ ነን፣ እረፍት የለንም። አሁን ሳስበው ምን ስንሰራ እንውል እንደነበር ይገርመኛል። በግሌ በአንድ ቀን እስከ 7 ቀጠሮዎች ድረስ የነበሩኝ ጊዜዎች ነበሩ። ደህንነቱና የከተማ ታጣቂ ቡድኖች እኛን ለማጥፋት እንቅልፍ አጥተዋል። የአዲስ አበባ አውራ ጎዳናዎች በታጠቁ ፖሊሶችና ጅፕ ላይ ሆነው በሚንቀሳቀሱ የጦር ሰራዊት አባላት ተወራለች። ደህንነቶች በየጥጋ ጥጉ ይርመሰመሳሉ። እኛም በየኬክ ቤቱና ሻይ ቤቱ እንርመሰመሳለን። ጠዋት ከቤት ወጥቶ በሰላም መመለስ የድል ጉዳይ ብቻ ነበር። በአዲስ አበባ የጥይት ድምጽ መስማት የተለመደ ነው። በተለይ ሲመሽ የጥይት ድምጽ ካልተሰማ ምን ነው ዛሬ ችግር አለ እንዴ ያስብል ነበር። በዚሁ ዓመት በተለይ የክረምት መግቢያ ወራት ጀምሮ ደርግ የራሱን ገላ ነቦጫጨቅ ጀምሯል። የመይሶንን አባላት ክህደት ፈጽሞባቸው ዋና ዋናዎቹን አስሯቸዋል። ቀሪዎቹ አምልጠዋል። ጥቂቶቹ አዲስ አበባ ውስጥ ተደብቀዋል ተብለው ይታደናሉ። ሌሎቹ ደግሞ ሕይወታቸውን ለማዳን ወደ ቀሪዎቹ የአጋር ድርጅቶች ለመቀላቀል ሩጫ ላይ ናቸው። ቀናቸውን የሚጠብቁት ሌሎች አጋር ድርጅቶች በመይሶን መባረር ጮቤ ይረግጣሉ። ልክ እንደኛ ፓርቲና እንደ ደርግ አጋር ድርጅቶች አገራችንም በሶማሌ ወረራና በሌሎች ነፍጥ ባነገቡ አገር በቀል አማጽያን ተወጥራ ጭንቀት ውስጥ ገብታለች። ወራሪው ጦር በብዙ ኪሎ ሜትር የአገራችን ድንበር ጥሷል። ስለዚህ በየአቅጣጫው የወታደርና የሚሊሻ ምልመላ ተጧጡፏል። ሰራዊቱና የደርግ ቢሮክራሲ የአገርን ድንበር ለመከላከል ቀን ከሌት ይሰራሉ። ኢትዮጵያ በባሩድ ሽታ ታፍና የጦርነት ድቤ እየመታች ታጓራለች። በእኛ የ1969 ዓ.ም መጨረሻ ወራት ሁሉም ጭንቅ ላይ ነበር። አገርም መንግስትም ደጋፊም ተቃዋሚም ህዝብም ምድርና ሰማይም። እስቲ የሀፓን ስላመሰው የአንጃዎቻችሁ ጉዳይ ተርክልኝ። የአንጃዎቹን ጉዳይ ከመስማቴ በፊት ምን ሁኔታ ላይ እንደነበርኩ ልንገርህ። አንድ ቀን በድንገት ከወጣት ሊጉ ሥራ በተጨማሪ በእኛው ዞን ውስጥ የፓርቲው የሰብ ሪጅን ኮሚቴ አባል ሆኜ እንድሠራ ተነገረኝ። ከወጣት ክንፉ ሙሉ በሙሉ እንድወጣ አልተፈለገም። የፓርቲውን መዋቅር ከሞላ ጎደል የተረጋጋ ሆኖ ነው ያገኘሁት። የሥራው ክብደትም እንዲሁ የወጣት ክንፉን ያህል አልነበረም። የአባላት ብዛትም የተወሰነ ስለነበር በእስሬ ከነበሩት የመሠረታዊ ድርጅት ኮሚቴዎች ጋር ለመስራት የሚከብድ አልነበረም። የፓርቲ መዋቅር ከወጣት ክንፉ ጋር ተመሳሳይነት ስለነበረው ሥራውም አላስቸገረኝም። ብዙም ሳይቆይ ከአዲስ አበባ ውጭ ሄጄ መስራት እችል እንደሆን ተጠየቅኩ። ያለማመንታት ጥያቄውን ተቀበልኩ። ቆይ ቆይ፣ በምን መስፈርት ነው የዋናው ፓርቲ አባል የሆንከው? በወጣት ሊጉ ውስጥ ቢበዛ ለአንድ ዓመት ከሠራህ የፓርቲው አባል ትሆናለህ የሚል ሕግ እንደነበር ትዝ ይለኛል። ሆኖም በተለያዩ ምክንያቶች ህጉ አይተገበርም። እንደዚያ ቢሆን ኖሮ ከወራት በፊት መሳወር ነበረብኝ። በርካታ ስራዎች ያሉት በወጣት ሊግ ውስጥ ስለሆነ የዋናው ፓርቲ አባል መሆን ከቁም ነገር የሚገባ ጉዳይ አልነበረም። በተለይ ጸሐፊው አብረው እንድሆን ስለሚፈልግ ወደ ፓርቲው መዛወሬን አልፈለገውም። እንዴት የተነገረኝ ወደ ሰሜን ሸዋ መሰለኝ። በወቅቱ ድርጅታችን የሰሜን ሸዋ መዋቅር የማጠናከር እቅድ ነበረው። ክፍሉ እንደጻፈው በከተማ የሚጋለጡ አባላት እንዲጠለሉበት ካልተቻለም ወደ አሲምባ ለማሻገር አመቺ አካባቢ በመሆኑ ነበር። አካባቢውን ያንጃው የብርሃን መስቀል ቡድን ቀድሞ ይዞት ስለነበር ይሆናል የቀረውት ወይም ከኔ የተሻለ አባል ተገኝቶ ሊሆን ይችላል። ለማንኛውም በየትኛው ምክንያት እንደሆነ አላውቅም። በዚህ ሁኔታ ላይ እያለሁ ነበር ያንጃውን ታሪክ የሰማሁት። በድርጅታችን በኢሃፓ የተፈጠረው ያንጃ ጉዳይ ሲብላላ የነበረው በበላይ አካል ውስጥ ብቻ ነበር። መሪዎቻችን ጉዳዩን በታችኛው መዋቅር ለነበር ነው ለመግለጽ የምጥ ያህል ሲያስጨንቃቸው ቆይቷል። ያንጃዎች መፈጠር ለአባላት በግልጽ የተነገረው ሁኔታው ከቁጥጥር ውጭ ከወጣ በኋላና በድርጅቱ ላይ አደጋ ማድረስ ከጀመሩ በኋላ ነበር። እውነቱ የተነገረን ባንጃዎች እንዳንጠለፍ ሳይሆን ለመንግስት አሳልፈው እንዳይሰጡን ራሳችንን እንድንጠብቅ ነበር። ስለ ጉዳዩ በግልጽ የሰማሁት ከዞን 3ቱ ከመዝገብ ነበር። ሁለት ያፈነገጡ አባላት ስላሉ በተናጠል እንድትይዛቸው እንፈልጋለን አለኝ። ማፈንገጥ ምን ማለት ነው አልኩት። እውነትም አልገባኝም ነበር። በድርጅታችን ውስጥ አንጃ ተፈጥሯል። ያንጃው መሪዎችም ሃናለ እያለ ድርጅቱ የሚጠራቸው የፓርቲው ፖሊስ ቢሮ አባላት ናቸው። እነሱም ከጥቂት ተከታዮቻቸው ጋር ከድርጅቱ ተባረዋል። ሌሎች ሁለት ደግሞ ወደ መንግስት ገብተው በመጠቆም ላይ ናቸው አለኝ። በህይወቴ ከደነገጥኩባቸው ጥቂት አጋጣሚዎች መካከል ያ ቀን አንዱ ነበር። አንጃ የሚለውን ቃል በጽንሰ ሐሳብ ደረጃ አውቀዋለሁ። በቀድሞዋ ሶቪየት ህብረት የሌኒን ፓርቲ በቦልሸቪኮችና ሜንሼቪኮች መካከል የተነሳው መከፋፈል ያንጃ ታሪክ እንደነበር ቀደም ብዬ አንብቤያለሁ። በአንድ ወቅትም በዝርዝር ውይይት አድርገንበታል። አንጃነት በኢሃፓ ሁኔታ ምን እንደሚመስል ስዕሉ አልመጣልህ አለኝ። አንጃ ተፈጠረ ከሚለው ይልቅ የተወሰኑት ወደ ደርግ ገብተው በመጠቆም ላይ ናቸው ያለኝ የበለጠ አስደነገጠኝ። ሁለቱ ቁልፍ ሰዎች ሃናለ ብርሃነ መስቀልና ጌታቸው ማሩ ለመንግስት እጅ ባይሰጡም እጅ ሰጡ የተባሉት ግን ከነሱ በጣም በሚያንስ መዋቅር ውስጥ ይሰሩ የነበሩ ናቸው። እንግዲህ የአደጋውን ስፋት ምን ያህል እንደሆነ ልትረዳው ትችላለህ። ራሴን በእነሱ ቦታ አስቀምጫየሁት። በእኔ አቅም እንኳ ድርጅቱን ብከዳ ምን ያህል አደጋ ላስከትል እንደምችል ታየኝና ማሰቡ ራሱ ዘገነነኝ። ያንጃዎችን ጥያቄ ምን እንደነበር አልጠየቀውም? ጠይቄዋለሁ። ሶስት የማዕዘን ድንጋይ የሆኑ ጥያቄዎች ነበሯቸው። ደርግ ፋሽስት አይደለም? ከደርግ ጋር ግንበር መፍጠር አለብንና የከተማውን ትግል ማቆም አለብን የሚል እንደሆነ ነገረኝ። በእኔ እምነት ደርግ ፋሽስት ነው አይደለም የሚለው ችግር የለውም። አምባገነን በለው የወታደር መንግስት መለኪያው ስራው ነው። በእርግጥ ፖሊሲ አወቃቀር ላይ ተጽዕኖ ሊያደርግ ይችላል። የሚገርመው የግንባር ጥያቄው ነው። ግንባር ከተፈጠረ የገጠር ትግልስ ለምን ያስፈልጋል ስለው የተምታታባቸው ናቸው አይነት መልስ ሰጠኝ። ከዚያ በኋላ ከልጁ ጋር ዝርዝር አላወራንም። ያንጃን መፈጠር የነገረኝ የተገለሉ አባላትን በተናጠል እየተገናኘው እንድቆይ ብቻ ስለተፈለገ ነበር። ልዩነቱ እዚያ ደረጃ መድረሱን ለአባላት እንዳልናገር በግድምድሞች ነበር ጠቆም ያደረገኝ። ሁለቱን አባላት ስገናኝ ምን ማድረግ እንዳለብኝ አጠር ያለ መመሪያ ሰጠኝ። አንድ ላይ እንዳላገኛቸው፣ የድርጅቱን እንቅስቃሴዎች በምንም አይነት ሁኔታ እንዳልነግራቸውና በማገኛቸው ሰዓት ሁሉ ጥንቃቄ እንዳደርግ ነበር። በየትኛው ወርከን ይሰሩ እንደነበር አልነገረኝም። እነሱን የማገኝበትን ኮዶች ከሰጠኝ በኋላ ተለያየን። በሌላ ቀን በተመሳሳይ ቦታ ግን በተለያየ ሰዓት ሁለቱንም በተናጠል አገኘዋቸው። ሁለቱም ከኔ በእድሜ የሚበልጡ ነበሩ። የኔ የኮድ ስምም ሆነ የነሱን የኮድ ስም አልተለዋወጥንም። በሳምንት አንዴ ይመስለኛል እያገኘኋቸው ቆየው። ስንገናኝ አብሬያቸው የምቆየው በጣም ለአጭር ጊዜ ነው። ከኔ ይጠብቁ የነበረው ከበላይ አካል የሚሰጣቸውን ውሳኔ ለመስማት ብቻ ነበር። አንድም ውሳኔ አልመጣም። ኋላ ላይ አንዱ በራሱ ጊዜ ከኔ ጋር ግንኙነቱን ሲያቆም ሁለተኛው እኔ በመታሰሬ ምክንያት ተለያየን። በቃ ሌላ መጣቀው አንጃ የለም። ሌላ ሶስተኛ ሰውም በወጣት ክንፉ በኩል መሰለኝ በተመሳሳይ ሁኔታ እንዳገኘው ተደርጎ ነበር። ጉዳዩን በማላስታውሰው የድርጅቱ ሥራ በ1968 ዓ.ም ለአጭር ጊዜ አብረን ሰርተናል። መኮንን ይባላል። እሱም እንደ ሁለቱ በእድሜም ሆነ በብስለት የሚበልጠኝ ነበር። መኮንን ከሁለቱ የሚለየው የሚመስለውን ያለ ፍርሃት መናገሩ ነበር። በተፈጥሮው ረጋ ያለ ሰው ነው። ቀጭንና ጢማም ሲሆን ሁል ጊዜ ኮት ይለብሳል። ዩኒቨርሲቲ ቀመስ እንደሆነ ገምቻለሁ። ሰፊ ጊዜ ይዤ እንዳወራውና እንድንከራከር በተደጋጋሚ ይጠይቀኝ ነበር። ከዚያም በላይ የድርጅቱ እንቅስቃሴ ምን ላይ እንደደረሰ ለማወቅ ከፍተኛ ጥረት ያደርግ ነበር። በዚህ ጉዳይ ግን ከሱ የባስኩ ብልጥ ስለነበርኩ እውነት የሚመስል ግን በጣም የተሳሳተ መረጃ ለማንም እንዳትናገር እያልኩ ነበር የምሰጠው። በተደጋጋሚ በምን ደረጃ እንደምሰራ ጠይቆኛል። እንዲህ አይነት ጥያቄ ደግሞ እንኳን ለሱ ላንጃው ይቅርና ለተዛማጅ ሥራ ለምንተዋወቀው ሰው እንኳ የማይነገር የድርጅታችን ዲሲፕሊን ነው። እሱ ግን የረሳው ይመስላል። ጥያቄው ሲበዛብኝ በቀበሌ ደረጃ የመሰረታዊ ድርጅት ጸሐፊ እንደሆንኩ ነገርኩት። ከት ብሎ ሳቀ። ከ1968 ዓ.ም መጀመሪያ ጀምሮ ኢህአፓ እንደነበርኩ በማስታወስ ያን ሁሉ ጊዜ የቤዚክ አባል ልሆን እንደማልችል በአመክንዮ ወጥሮ ያዘኝ። በጣም እንዲያምነኝ ብዬ ሌላ ውሸት ጨመርኩለት። ደሴ ከተማ ተወልጄ እንዳደግኩና ከዘጠነኛ ክፍል እንዳቋረጥኩ በ44ቱ ታቦት ስም በተደጋጋሚ ገለጽኩለት። ይቅር በሉኝ እናንተ ታቦቶች፣ መሀል ላይ ሳያሳምነው አይቀርም። ከደርግ ጋር ግንባር በመፍጠር በተለይ የከተማውን ትግል ማቆም እንዳለብን ሲያስረዳኝ በስሜት ነበር። ኢህአፓ ከደርግ ጋር እንዴት ግንባር ሊፈጥር እንደሚችል ግን ሊያሳምነኝ አልቻለም። አጋር ድርጅቶቹን በየተራ እያደፈጠ የሚያጠፋ መንግስት አምነን እንዴት ትጥቅ እንደምንፈታ የሚያሳምን መልስ አልነበረውም። ባለውለታዎቹን የመይሶንን ሰዎችና ቁልፍ የደርግ አባላትን በየተራ እየቀነጠሰ ከሚገኝ መንግስት ጋር በምን ስሌት ከኢህአፓ ጋር ግንባር ፈጥሮ ሰላም ሊያመጣ እንደሚችል እንደማይገባኝ እየደጋገምኩ ነገርኩት። ደርግ ፋሽስት አይደለም፣ እንዲያውም ጭራቅ እንዲሆን ገፋፍተነዋል አይነት መከራከሪያና እምነትም ነበረው። ይህ ለእኔ እንኳን ያኔ አሁንም ድረስ በጭራሽ የሚዋጥ አይደለም። ደርግ ከመነሻው ገዳይ እንደነበር፣ ያን ሁሉ ባለስልጣን ያለ ፍርድ እንደገደለ፣ ኢህአፓ አንድም ጥይት ሳይተኩስ ከ1967 ዓ.ም ጀምሮ የገደላቸውን ዘማቾችን የሰራተኛ የመምህራንና የተማሪ ማህበር አባላትን እየጠቀስኩ ላስረዳው ሞከርኩ። አልገባ ቢለው በ1968 ዓ.ም በጋራ የምናውቃቸውን የተገደሉ የድርጅታችንን አባላት ቆጠርኩለት። በ1969 ዓ.ም መስከረም ደርግ ኢህአፓን ለማጥፋት ያቀደውን በመገናኛ ብዙሃን በይፋ ማወጁን አስታወስኩት። ቢሆኑም እያለ ውይይታችንን ወደ ዜሮ በማውረድ አታካች ሲያደርግብኝ ከረመ። ከዛሬ ጀምሮ በዚህ ርዕስ ዙሪያ እንዳታነጋግረኝ ብዬ እስከምናገር ድረስ ትዕግስቴን ተፈታተነው። የልብ ካውያ
ይልቅ በአመት ክረምት ቅብንም መርገምት ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድን ነው ጎጃ ተዋሰልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮ የሚጫን በአርምሞ ጭጭታ ከአንገቱ ዛዝላ የሚያናጥር ቋጠኝ አለት ከትከሻው ሲወራው ጨፍበት በጨካኞች ስንዝር አኮርባጅ ከጀርባው እህል ውሃ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የአፈቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ልም ወፍጮ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ከአንዱ ቅዠት ሲያመልጥ በሌላ ቅብዥርዥር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተፉባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ቄራ መስርተዋል ሰዎች የሚያርዱበት በንጹሐን እንባ በደም ይራጩበት በጥብ የተፈጠቀው ግብረ ገብነትን ርኅራኄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማዕረግ ርቃን ዝቅዝቅ ከሰቀሉት ካንዲት ጸጋ ቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት ያረደመው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ጠያይም ጭራቆች የዋለኞቹ አሉ ካልጠፍፈው ቁስል ቅርፊቱን ገሽልጠው እዥ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያተሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረፍርሶ አደናቅፎ ጥፈፋ ሰላሁ ነቃ ሁባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጠረፍ ሲያጠራምስ ኬንዳል ቀል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳታ ዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይጠፋ ምን ነው አይቆጣ ተበዳ ሲካስ ግፍን በአመት ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል እያወረደ ከርቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጎ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለህዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጠው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምን አቀርቷል ከቤቱ ገመና ሲሳይ ማዱ ርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እዦህ ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገረለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መና የቀረበት የምኩራብን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጥበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም በአይናችን ብሌን ጫፍ አየናት ስታዘም ስታዘም ስትዘም ብሎ ፍጥራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልጠው ይረቀቁ በእናት አገር ዴማ አገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለአገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቅል ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል እያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ። ምንድን ነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቅርሳን ማስተኛል። ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ግዳዎቿ በሰልፍ የሚራቆቱበት አስፈጥረው ግዳይ ገንጣይ ገፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፓ ሎሌ የበታኞቹ ልቅ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድ ያጋፈሩ ምእመናን ሁሉ ትላንትን በመርሳት ተክታችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በሕጋችን ጠገግ በሰላም ታገሉ። ሰሚ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ ያነክሳል የተረጋጭ ቡዱ ዝናር ትጥቁን ትቶ ደጅ ሞት ያዘንባል። መብት እስከሚከበር እንዳሻኝ በአይነት ደጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ። ወገኔ የኢትዮጵያ ልጅ እንዲበል ባላገር ምረር ባመፅ ክረር ከቶ ምን ብታለም ከቶ ምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 አመት ካታከተህ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ። ቋንቋ ሳትል ወይዘር አንድ አላማ ቋጥሮ አንድ ህዝብ ባንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር ባይን ከሚጠልቅ የአዲስ ንጋት ጨረር ጠንክር ደግ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር።
ለላ ፕሮግራማችን በዚህ ተናግቀን ይህንን ፕሮግራም ነገቷት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናም ሹ
ከዳም አንቺ ውበት ፍሬ ይናፍቀኝ ጀመር ካንቺ ጋር ማ